ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሲቀይሩ አየነው ነገር የለም። ከዚህ በፊት ቤቱታ የቀረበባቸውን ምርጫ አስፈጻሚዎች ነው መልሰው ጠርተው አሁን ስልጠና እየሰጠን ነው ምሉት። እናቃቸዋለን። እነዚህ የደግ ካድሬዎችና ሹመኛና የተሸላሚዎች እንደሆኑ ከዚህ በፊት በጽሁፍ ሁሉ አቅርበናል።
የመድረክ ሊቀመንበር ናቸው ዶክተር በየነ ጴጥሮስ። ዝርዝሩ በዕለቱ አብይ ርዕስ ተይዟል።
በኢቦላ በተጠቁ ሶስቱ የምዕራብ አፍሪቃ አገሮች ውስጥ የሚካሄደው ጸረ ኢቦላ ዘመቻ በመጪዎቹ ስድስት ወራት ለማስፋፋት ጉዳይ የሚውል የ300 ሚሊዮን ዶላር ተጨማሪ እርዳታ እንደሚያስፈልገው የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስታወቀ።
እንዲሁም የለንደን አይሮፕላን ጣቢያዎች ዛሬ በኮምፒውተር ችግር ምክንያት ችግር ላይ ናቸው ተብሏል። ዝርዝር ዜናዎች ውስጥ ይካተታሉ። ሳምንታዊው ለጥያቄው መልስ፣ አፍሪካ በጋዜጦችና እሰጥ አገባ በተለያዩ ወቅታዊ ርዕሶች ላይ ያተኮሩ ቅንብሮችን ይዘው ቀርበዋል። አርብ ታህሳስ 3 ነው ዛሬ። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
ከአቀናባሪያችን ንጉሡ ታምሬ ከስርጭት መሐንዲሱ ከርቲስ ብራይንም ጋር የምሽቱ አስተናጋጆች አሉላ ከበደና
እኔም ሰሎሞን አባተንን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። መልካም ምሽት። በኢቦላ በተጠቁ ሶስቱ የምዕራብ አፍሪካ አገሮች ውስጥ የሚካሄደውን ጸረ ኢቦላ ዘመቻ በመጪዎቹ ስድስት ወራት ለማስፋፋት ጉዳይ የሚውል የ300 ሚሊዮን ዶላር ተጨማሪ እርዳታ እንደሚያስፈልገው የተባበሩት መንግስታቱ የሕፃናት መርጃ ዩኒሴፍ አስታወቀ። በዚህ ገዳይ ወረርሽኝ ላይ የተያዘውን ጦርነት ዳር ለማድረስ የማኅበረሰቡን አመኔታ ማግኘት፣ ህመሙ እንደምን እንደሚተላለፍና በምን መንገድ ማስወገድ እንደሚቻልም ግንዛቤ ማስጨበጥ ዋና ዋናዎቹ ዘዴዎች መሆናቸውን ዩኒሴፍ አክሎ አስገንዝቧል። ከጄኔቫ የደረሰን ዘገባ አለ፣ ተጠናክሮ እንዳበቃ እናቀርብላቸዋለን።
በናይጄሪያዋ ማዕከላዊቱ ጆስ ከተማ ትናንት ቢያንስ የ31 ሰው ህይወት ላጠፉ የቦምብ ጥቃቶች ተጠያቂው ቦኮ ሃራም ሳይሆን እንዳልቀረ የፕላቶ ግዛት ቃል አቀባይ አስታወቁ። የትናንቱ ጥቃት በናይጄሪያ ግዛቶችና ከተሞች ውስጥ በተከታታይ እየተፈጸመ ያለው የሽብር ጥቃት አካል ነው ሲሉ ቃል አቀባዩ ፓም አዩባ ለፈረንሳይ የዜና ወኪል ዛሬ ገልጠዋል። ሁለት የተለያዩ መኪኖችን አከታትለው ሲያሽከረክሩ የነበሩ አጥፍቶ ጠፊዎች ጆስ ከተማ ዋና ገበያ በደቂቃዎች በሚለያ ጊዜ ቦምቦችን አከታትለው ማፈንዳታቸውን የአደጋ ጊዜ ሰራተኞች አስታውቀዋል። በሰሜን ምስራቅ ናይጄሪያ እስላማዊ መንግስት አቋቁማለሁ የሚለው ቦኮ ሀራም የሚባለው አማጺ ቡድን ባለፉት 5 ዓመታት ውስጥ በማዕከላዊ መንግስት ላይ ጦርነት አውጆ ብዙ ጉዳት እያደረሰ መሆኑም ይታወቃል።
በዚምባብዌ 2 ምክትል ፕሬዚደንቶች ተሾሙ። ከሁለቱ አዳዲስ ሹማምንት መካከል የ90 ዓመቱን አዛውንት ፕሬዚደንት ሮበርት ሙጋቤን ይተካሉ ተብለው የሚታሰቡት ኤመርሰን ምናንጓ የሀገሪቱ የመጀመሪያ ምክትል ፕሬዚደንት ሆነው ዛሬ ቃለ መሐላ ፈጽመዋል። የ68 ዓመቱ ምናንጋጓ የደህንነት ሚኒስትርና የፓርላማው አፈ ጉባኤ ሆነው ያገለገሉ ሲሆን ሚስተር ሙጋቤ የነጻነቱን ትግል ይመሩ በነበረባቸው ዓመታትም ረዳታቸው ነበሩ። እጅግ አወዛጋቢ በነበረው የዛሬ 6 ዓመት በተካሄደው ምርጫ ወቅትም የፕሬዚደንቱ የምረጡኝ ቅስቀሳ ኃላፊም ሆነው ሰርተዋል። ምናንጓ አዞ አንድም በፖለቲካ ዘዴዎቻቸው ምክንያት የተሰጣቸው ስም ነው። በአውሮፓውያኑ አቆጣጠር ከ1980ዎቹ አጋማሽ ዓመታት ውስጥ ማታቤሌላንድ በሚባለው አካባቢ ተነስቶ የነበረውን አመፅ መንግስቱ ለመጨፍለቅ ሲሞክር ለተገደሉ 20,000 ሲቪሎችም እልቂት ተጠያቂ ናቸው ሲሉ ተቺዎች ይከሷቸዋል። በምግባርና በጠባይ በፕሬዚደንት ሙጋቤና በአሁኑ ምክትላቸው ምናንጋጓ መካከል አንዳችም ልዩነት የለም ብለዋል የዚምባብዌ ዲሞክራሲ ኢንስቲትዩት ዳይሬክተር ፔድሩዚሳይ ሩሃኒያ። ምናንጋጓ የአሜሪካውያን አብረዋቸው እንዳይሰሩ ወይም እንዳይናገዱ ማዕቀብ ከተጣለባቸው የዚምባብዌ ባለሥልጣናት አንዱ ናቸው። በሚስተር ሙጋቤና በሌሎችም የዚምባብዌ ባለሥልጣናት ላይ ዩናይትድ ስቴትስ ማዕቀብ የጣለችው በ2008ቱ ምርጫ ተፈጽመዋል ለተባለ ማጭበርበርና የዚምባብዌ መንግሥት ይፈጽመዋል ለተባለ የሰብአዊ መብቶች ረገጣ ነው። ሁለተኛው ምክትል ፕሬዚደንት ፌሌኬዜላ ምፎኮም እንዲሁ የነጻነት ትግሉ አርበኛ የነበሩና በደቡብ አፍሪካ የዚምባብዌ አምባሳደር ሆነው ያገለገሉ ሰው ናቸው።
የለንደን አውሮፕላን ጣቢያዎች ላይ ያሉ ኮምፒውተሮች ባጋጠማቸው ችግሮች ምክንያት እንግሊዝ ሰማይ ላይ የሚበራ አውሮፕላኖችን ቁጥር መገደባቸውን የአቪዬሽን ባለስልጣናት አስታወቁ። መሐንዲሶች ችግሩን ለመፍታት እየሰሩ መሆናቸውንና ወደ ለንደን የአየር ክልል የሚደረጉ በረራዎችን ለብዙ ሰዓታት ዝግ ሆነው እንደሚቆዩም የአውሮፓ የአየር ቁጥጥር ድርጅት አስታውቋል። ይሁን እንጂ የእንግሊዝ የአየር ትራፊክ ቁጥጥር ቡድን በሰጠው መግለጫ አውሮፕላን ጣቢያዎቹ ክፍት መሆናቸውን፣ ነገር ግን በረራዎቹን ብዛት ለጊዜው ባለው ሁኔታ ስርዓት ማስተናገድ በሚችለው ቁጥር ብቻ መገደቡን ያመለከተው፣ በችግሩ ምክንያት ወደ ለንደን የሚገቡና ከዚያ የሚመጡ መንገደኞች ለእንግልት መዳረጋቸው እየተዘገበ ነው። ለችግሩ ከተጋለጡት መካከል በአውሮፓ እጅግ ግዙፉና በዓለም አቀፍ ደረጃም ከግዙፎቹ አንዱ የሚባለው የአየር ትራፊክ የሚበዛበት ሂትሮ አውሮፕላን ጣቢያ ይገኝበታል።
በኢቦላና በዩኒሴፍ ጥያቄ ላይ ያተኮረው ዘገባ ደርሶናል። በኢቦላ በተጠቁ ሶስቱ የምዕራብ አፍሪካ አገሮች ውስጥ የሚካሄደውን ጸረ ኢቦላ ዘመቻ በመጪዎቹ ስድስት ወራት ለማስፋፋት ጉዳይ የሚውል የ300 ሚሊዮን ዶላር ተጨማሪ እርዳታ እንደሚያስፈልገው የተባበሩት መንግስታቱ የሕፃናት መርጃ ዩኒሴፍ አስታወቀም። በዚህ ገዳይ ወረርሽኝ ላይ የተያዘውን ጦርነት ዳር ለማድረስ የማኅበረሰቡን አመኔታ ማግኘት፣ ህመሙ እንዴት እንደሚተላለፍና በምን መንገድ ማስወገድ እንደሚቻልም ግንዛቤ ማስጨበጥ ዋና ዋናዎቹ ዘዴዎች መሆናቸውን ዩኒሴፍ አስገንዝቧል። ሊሳ ሽላይን ከጀኔቭ የላከችውን ዘገባ አዲሱ አበባ ያቀርበዋል።
ዩኒሴፍ በሰጠው መግለጫ መሠረት በህመሙ የተያዙትን ሰዎች በቶሎ ወደ ሌላ ቦታ አለማግለልና በበሽታው ለሞቱ ሰዎች የሚደረገው የቀብር ስነ ስርዓት በጥንቃቄ አለማከናወን ህመሙን የሚያስተላልፉት ሁለት ዋና ዋና ምክንያቶች ናቸው። በልገሳ የሚገኘው ገንዘብም የሚውለው ለዚህ እንደሆነ ድርጅቱ አስታውቋል። እነዚህ ሁለቱ ምክንያቶች ደግሞ ከባህል ጋር የተያያዙ በመሆናቸው ለእርዳታ ሰጪ ድርጅቶችና ሙያተኞች አስቸጋሪ ሆነ ቆይተዋል። ወረርሽኙን በቁጥጥር ስር ለማዋል የማህበረሰቡ ተሳትፎ በአያሌ ወሳኝ መሆኑን የገለጠው ዩኒሴፍ የሰዎች የባህሪ ለውጥ ያመጡ ዘንድ የሚደረገው ቅስቀሳና ትምህርት እንዲህ በዋዛ በቀላሉ ተግባራዊ እንደማይሆን፣ ጊዜ የሚወስድ እንደሆነም የድርጅቱ የቀውስ ማስወገጃ ግንኙነት ኃላፊ ሳራ ክሮው ተናግረዋል። ከቅርብ ጊዜ ወዲህ ግን ለውጥ እየታየ ነው ሲሉም ያብራራሉ።
We've seen encouraging trends and the understanding, the knowledge, attitudes and perceptions that people
ህመሙ በምን ሁኔታ እንደሚተላለፍና ጥንቃቄ ያለው የቀብር ስነ ስርዓት ስለማከናወን ሰዎች ጥሩ ግንዛቤና እውቀት እያገኙ ስለመሆናቸው አበረታች ሂደት እያየን ነው። አሁን የሚያስፈልገን ይህ ግንዛቤ በተለይም እንደ ሴራሊዮን ባሉ ሀገሮች እንደምን ነው ወደ ህዝቡ የሚደርሰው፣ በዚያ ረገድ የሚረዳንን ዘዴ ማግኘቱ ነው።
የወረርሽኙን መዛመት ለመግታት ይቻል ዘንድ ላይቤሪያ፣ ሴራሊዮንና ጊኒ ትምህርት ቤቶችን ዘግተዋል። አንዳንዶቹ ትምህርት ቤቶች በህመሙ የተያዙትን ለይቶ ለማቆያነት የዋሉ ሲሆን ተማሪዎች ወደ ትምህርት ገበታቸው የሚመለሱት መቼ እንደሚሆን ለጊዜው አልተገለጠም። ዩኒሴፍ ሕፃናቱ ወደ የትምህርት ቤቶቻቸው እንዲመለሱ የመፈለጉን ያክል ተግባራዊነቱ ግን ጥንቃቄ በተመላበት መንገድ እንዲሆን አበክሮ ይመክራል። ትምህርት ቤቶች ንጹህ የመጠጥ ውሃ ሲኖራቸውና የጤና ጥበቃ ይዞታ የተሟላ መሆን የአካባቢውን ንጽህና አስተማማኝ ለማድረግ እንደሚረዳ ዩኒሴፍ አመልክቷል። ዩኒሴፍ የጠየቀው እርዳታ በአንድ ትልቅ ቁም ነገር ላይ እንደሚውልም ሚስ ሳራ አመልክተዋል። ያም በሶስቱም የምዕራብ አፍሪካ አገሮች ወደ 10,000 የሚሆኑ ሕፃናት ወይ አንዳቸውን አሊያም ሁለቱንም ወላጆቻቸውን በኢቦላ ያጡ በመሆናቸው እርዳታው ለእነዚህ ሕፃናትም ይውላል ብለዋል። በኢቦላ ወላጅ አልባ የሆኑ ሕፃናትን በማሰባሰብ ከሌሎች ዘመዶቻቸው ጋር የማገናኘት ጥረት እየተደረገ እንደሆነም ሚስ ሳራ ለቪኦኤ ገልጠዋል።
አድማጮች ዜና የሚተላለፍላችሁ ከዋሽንግተን ዲሲው የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት ነው። በዩናይትድ ስቴትሱ ማዕከላዊ የስለላ ተቋም ሲአይኤ ያካሄዳቸው የምርመራ ዘዴዎች በአሜሪካ ላይ ሊደርሱ ይችሉ የነበሩ የሽብር ጥቃቶችን ለማስቆም ችለዋል ሲሉ ዳይሬክተሩ ጃን ብሬነን ተቋማቸው በውጭ ሀገሮች በሚሰሩ እስር ቤቶች ውስጥ እስረኞችን በጭካኔ ሁኔታ መርምሯል ሲል የሚተቹ ሰዎችን ክስ አጣጥለዋል። ዲሬክተሩ በሲአይኤ ዋና መስሪያ ቤት ውስጥ ትናንት በሰጡትና በቀጥታ በተላለፈ ጋዜጣዊ መግለጫ ከመስከረም 1994 ጥቃት በኋላ አንዳንድ አግባብነት ያልነበራቸው ያሏቸውን አድራጎቶች መፈጸማቸውን አምነዋል። በእነዚህ የተጠናከሩ በሚባሉ የምርመራ ዘዴዎች ምክንያት ጠቃሚና ዋጋ ያላቸው መረጃዎች ተገኝተዋል ሲሉም የተቋሙን ምርመራ አያያዝ በሰፊው ተከላክለዋል።
the cause and effect relationship between the application of those EITs and the ultimate provision of the
እነዚያን የተጠናከሩ የምርመራ ዘዴዎች መጠቀም አስፈላጊና ከውጤቱ እንዲሁም የሚፈልገውን መረጃ ከማግኘት ጋር ያለው ግንኙነት አይታወቅም ሊታወቅም አይችልም። ይሁን እንጂ ምርመራዎቹ ከተካሄዱባቸው ሰዎች የተገኙ መረጃዎች አንዳችም ፋይዳ አልነበራቸውም ብሎ መናገር መሰረት ያለው አባባል አይመስለኝም።
በያዝነው ሳምንት መጀመሪያ አንድ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ቡድን በሲአይኤ ላይ ከአምስት ወራት በላይ ለሚሆን ጊዜ አካሄጃለሁ ባለው ፍተሻ ከመስከረም 1 እንደ ኢትዮጵያውያን አቆጣጠር 1994 እንደ አውሮፓውያን 2001 ዓመተ ምህረት ሽብር ጥቃት በኋላ በያዛቸው ሽብር ተጠርጣሪዎች ላይ ጭካኔና ስቃይ የተሞላባቸው ምርመራዎችን ወይንም ቶርቸር የተባለውን አካሂዷል የሚል ከ6000 በላይ ገጽ ያለው ሪፖርት ማውጣቱ ይታወሳል።
በዩክሬን መንግስት ወታደሮችና በሩሲያ ዘመሞቹ የምስራቅ ዩክሬን ተገንጣይ ተዋጊዎች መካከል የተደረሰና በቀላሉ ተሰባሪ ያሉት የተኩስ አቁም ስምምነት እንደጸና መሆኑን የሀገሪቱ ፕሬዚደንት ፔትሮ ፖሮሼንኮ አስታወቁ። በሰባቱ ወራት አለመረጋጋት ውስጥ ለመጀመሪያ ጊዜ አንድም ወታደር ሳይገደልባቸው ወይም ሳይቆስልባቸው 24 ሰዓታት ማለፋቸውን ፕሬዚደንቱ ዛሬ አመልክተዋል። ይህ ለኔ ምን ያህል ትልቅ ነገር እንደሆነ መገመት አትችሉም። አንድም ዩክሬናዊ ወታደር ሳይጠፋብኝ ወይም ሳይጎዳብኝ ያለፈበት የመጀመሪያ ሌሊት ነበር። አንድም ሲቪል ላይ የደረሰ ጉዳት የለም ብለዋል ፕሬዚደንቱ።
The truth is, Russia made a mistake of a historic proportion.
እውነቱ ሩሲያ ታሪካዊ ስህተት እየፈጸመች የመሆኗ ነገር ነው። ዩክሬን ሩሲያና መላው ዓለም ፈጽሞ ሊኖር በማይገባው ጦርነት ውስጥ ገብተን ውድ ዋጋ እየከፈልን ነው። ስለዚህም ልናቆመው ይገባል።
ሩሲያ ከዩክሬን ጋር ያላትን ድንበር ከዘጋች በሳምንታት ጊዜ ውስጥ ሰላም ይሰፍናል ብለዋል ፖሮሼንኮ አክለው።
Within 2-3 weeks if we have get out Russian troops and close the border.
የሩሲያ ወታደሮችን አስወጥተን ድንበራችንን ከዘጋን በሁለት ወይም በሶስት ሳምንታት ውስጥ በዩክሬን ህግ ስርዓትና ሰላም ይሰፍናሉ። የውስጥ ግጭቶች ጨርሶ የሉብንም። በሰዎች ላይ እየደረሰ ያለ አደጋ ነው ያለብን።
አማጽያኑ ችግሮቹን በውይይት ለመፍታት ፈቃደኞች አይደሉም ያለችው ዩክሬን ዛሬ አርብ ቤላሩስ ዋና ከተማ ሚንስክ ላይ ይደረጋል ተብሎ የነበረውን ድርድር መሰረዟን አስታውቃለች። የዜናው ሰዓት አበቃ። ከአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እየተላለፈላችሁ ያለ የአርብ ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁት።
ጋዜጠኛ እንደ ልቡ ተንቀሳቅሶ ለመስራት የሚያስችል አማራጭ ሁኔታ አለ ብሎ ለማለት በጣም አስቸጋሪ ነው። እንደ አለ ብሎ ከማለት ያለ ምንም መጠራጠር የለም የሚለው ነገር ነው የሚያስኬደው።
እኔ ትንሽ ችግር ይመስለኛል። ለምሳሌ የሚሰድን አሁን ተመስገን ደሳለኝ አሁን ብዙዎቹ
የቀደመችው ጽዮን ግርማ በልዩ ልዩ ጋዜጦች ላይ የሰራችና አሁን በስደት በዚህ በዩናይት ስቴትስ የምትገኝ እሷን ተከትሎ የሰማችው ደግሞ አቶ ዳንኤል ብርሃኔ የሆርን አፌርስ ወይም የአፍሪካ ጉዳዮች የተባለ የኢንተርኔት አምደኛ ነው። ሁለቱም ለጥያቄው ሁለተኛው አጋማሽ ይጠብቋችኋል። አሁን አድማጮች ወደ ዕለቱ አብይ ርዕስ።
ከ50 በላይ አባላትን የያዘ የኢትዮጵያ የሕዝብ ዲፕሎማሲ ቡድን የፊታችን እሁድ ወደ ግብጽ እንደሚጓዝ የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለጋዜጠኞች በሰጡት መግለጫ የጉዞው ዓላማ ከህዳሴ ግድብ ግንባታ አንጻር ዲፕሎማሲያዊ ተግባር ለማከናወን መሆኑን አመልክተዋል። እስክንድር ፍሬው ከአዲስ አበባ ዝርዝር አለው።
የህዝባዊ ዲፕሎማሲው የልዑካን ቡድን ጉዞ በቀጥታ ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር የተያያዘ ነው። በአባይ ወንዝ ላይ የሚካሄደው ይህ ግንባታ ያሳሰባቸው ግብጾች እንደዚህ አይነቱን ቡድን ይላኩት ከሁለት ዓመታት በፊት ነበር። ኢትዮጵያም የፊታችን እሁድ ተመሳሳይ ቡድን ወደ ካይሮ ትልካለች። ምሁራን፣ የመገናኛ ብዙሃን ባለሙያዎች፣ ታዋቂ ግለሰቦች፣ የንግዱ ማህበረሰብ ተወካዮችና ሌሎችም የተካተቱበት ይሄው ቡድን ከ50 በላይ አባላት እንዳሉት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አስረድተዋል። የጉዞ ዓላማም ከህዳሴው ግድብ ግንባታ ጋር የተያያዘ መሆኑን ለቪኦኤ አብራርተዋል።
ዓላማው እንደሚታወቀው ኢትዮጵያ ለግብጽ ህዝብ ያላትን መልካም ምኞት፣ ከግብጽ ጋር ያላትን ግንኙነት ለማጠናከር ያላትን ፍላጎት፣ የህዳሴ ግድቡ ስራ የግብጽን ህብረተሰብ እንደማይጎዳ ይልቁንስ የሚጠቅማል የሚለውን መልእክት ለማስተላለፍ ነው። በአጠቃላይ አባይ የሁለቱን ህዝቦች ግንኙነት የሚያቀራርብ እንጂ የሚያናቁር መሆን እንደሌለበት በኢትዮጵያ በኩል ለግብጽ ህዝብ ያለውን መልካም ፍቅር መልካም መልእክት ለመግለጽ ነው።
ወደ መነጋገር መገባቱ ይታወቃል። አገራቱ እየተነጋገሩ ነው። ውይይቶች ቀጥለዋል በሶስቱ አገራት መካከል፣ በግብጽ፣ በሱዳንና በኢትዮጵያ መካከል ማለት ነው። ነገር ግን ይሄ ሁለቱ ጥናት ባለም አቀፋጥኝ ቡድን የሚካሄዱት ሁለቱ ጥናቶች ሲጠናቀቁ ነው ማለት ይቻላል የተጣራ ስምምነት ላይ የሚደረሰው ወይ መግባባት ላይ የሚደረሰው?
አዎ፣ እንግዲህ ምንድነው የጥናቱ የታወቀ ነው። ቤዚካሊ እኛ በእኛ በኩል እርግጠኞች ነን፣ ውጤቱ ምን ሊሆን እንደሚችልም ከአሁኑ መገመት ይቻላል። ነገር ግን ኤክስትራ ማይል መሄዳችን ነው እና በግብጾቹ በኩል እርካታ እንዲኖራቸው የሚል ነው እንጂ የተለየ ውጤት አይጠበቅም። ይህም ሆኖ ግን ግድቡ እና የመስራቱ ነገር የሚቋረጥበት ሁኔታ የለም። ግድቡ ስራ ይቀጥላል ማለት ነው። እንደተባለው የጥናት ውጤት ያው ሲመጣ ግብጾቹ ምናልባት መጨረሻ እርካታ ይወስዳሉ ብሎ መገመት ይቻላል።
የኢትዮጵያ የልዑካን ቡድን ጉዞ የዘገየው በግብጽ ተፈጥሮ በነበረው አለመረጋጋት ምክንያት መሆኑንም ቃል አቀባዩ አስታውቀዋል። ከኢትዮጵያና ሱዳን ጋር ስታደርግ የቆየችውን የሶስትዮሽ ውይይት ለተወሰነ ጊዜ አቋርጣ የነበረችው ግብጽ ወደ መድረኩ ከተመለሰች ወዲህ ልዩነቶች መጥበባቸው፣ ቢያንስ ወደ መነጋገር መቀየራቸው የታየ ነው። የግብጹ ፕሬዝዳንት አብዱል ፈታህ ኤልሲሲና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢኳቶሪያል ጊኒ ማላቡ ያደረጉት የመጀመሪያ ውይይት ደግሞ ለዚህ መሰረት መጣሉ ይነገራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሰማችሁት የዕለቱን አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። ክቡራትና ክቡራን፣ የ2007 አጠቃላይ ምርጫ ነጻና ፍትሐዊ መሆን የፓርቲዎች ብቻ ሳይሆን የሁሉም ፍላጎት ነው ያለው መድረክ ይህንኑ የሚጠይቅ የተቃውሞ ሰልፍ የፊታችን እሁድ እንደሚያካሄድ አስታውቋል። በምርጫ ሂደት ውስጥ ሁሉም ነገር አልጋ ባልጋ እንደሆነ አድርጎ መቀጠል ትክክል አይደለም ሲሉ የመድረክ ሊቀመንበር ዶክተር በየነ ጴጥሮስ ለቪኦኤ ተናግረዋል። የኢትዮጵያ ምርጫ ቦርድ የሥራ ኃላፊዎች በተለያየ ጊዜ በሰጧቸው ምላሾች ከፓርቲዎች የቀረቡ ቅሬታዎችን ለመመለስ እየሰሩ መሆኑን አመልክተዋል። እስክንድር ፍሬው ከአዲስ አበባ ሌላ ዘገባ አለው።
የተቃዋሚ ፓርቲዎች ስብስብ በሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የተጠራው የተቃውሞ ሰልፍ ከአዲስ አበባ አስተዳደር እውቅና አግኝቷል። ዝግጅትም ሲካሄድበት ቆይቷል። ሰልፉ የፊታችን እሁድ የሚካሄደውም ከአራት ኪሎ ግንፍሌ ድልድይ በመነሳት በተለምዶ ታቦት ማደሪያ ወደሚባለው የወረዳ ስምንት ሜዳ በማምራት ነው። የሰልፉ ዓላማም የ2007 ምርጫ የጊዜ ሰሌዳ ለውይይት ከቀረበበት ጊዜ ጀምሮ ሲጠይቁት የነበረው የነጻና ፍትሐዊነት ጥያቄ መሆኑን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ አስረድተዋል። ይህ ጥያቄ የህዝቡ ጭምር መሆኑን በሰላማዊ ሰልፍ ማሳየት እንፈልጋለን ያሉት
ይሄ የፖለቲካ ፓርቲዎቹ ብቻ ጥያቄ ሳይሆን የህዝቡም ነው የምረውን እንግዲህ ማሳያው በምንድን ነው? ህዝቡ ወጥቶ ድምፅ ሲያሰማ ነው። ስለዚህ ፍትሐዊ ነጻና ታማኒ ምርጫ በኢትዮጵያ ይካሄድ የሚል ድምፅ ነው ከህዝቡ እንዲሰማ የምንፈልገው። እኛ ወስደን እስካሁን ድረስ ስንታገልበት የነበረውን አላማ ይህንን ነጻና ፍትሐዊ ታማኒ ምርጫ መካሄድን የህዝቡም ጥያቄ እንደሆነ እና ህዝቡም ብሶት እንዳለው በዚህ ጉዳይ ላይ ድምፁን እንዲያሰማ ለማድረግ ዝግጅት ስናደርግ የቆየ ነው። ቢያንስ ለአንድ ወር ያህል ይህንን ጉዳይ ስናንሸራሽረውና ቅድመ ሁኔታዎቹን ስናዘጋጅ ነው የነበረ።
የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊዎች በተለያየ ጊዜ በሰጧቸው አስተያየቶች ከተቃዋሚ ፓርቲዎች የቀረቡ ቅሬታዎች እየተጣሩ መሆኑንና ትክክለኛ ሆነው ከተገኙም ምላሽ እንደሚሰጥባቸው ገልጸዋል። የመድረኩ ሊቀመንበር ግን ቦርዱ ተግባራዊ ምላሽ እየሰጠ አይደለም ይላሉ።
ሲቀይሩ ያየነው ነገር የለም። ከዚህ በፊት ቤቱታ የቀረበባቸውን ምርጫ አስፈጻሚዎች ነው መልሰው ጠርቶ አሁን ስልጠና እየሰጠን ነው ምሉት እናቃቸዋለን። እነዚህ የደግ ካድሬዎችና ሹመኛና የተሸላሚዎች እንደሆኑ ከዚህ በፊት በጽሁፍ ሁሉ አቅርበናል። እገሌ እገሌ እዚህ ቦታ የተሰየመው እንዲህ ነው፣ እገሌ እገሌ እንዲህ ነው። የኢህአዴግ አባልነት መዋጮውን ከፍልና ቀስቃሽ ካድሬ ነው። ለዚህ ሰፊ ማስረጃዎችን ከመላ ኢትዮጵያ ከተወዳደንበት ሁሉ እኮ አቅርበናል።
ከዚህ በፊት አቅርበናል ብሎኛል። አሁን በቅርቡ ለምሳሌ ከዚህኛው ከአሁኑ ምርጫ አንጻር በትክክል መረጃ ያቀረባችሁባቸው አሉ? ምክንያቱም የቦርዶ የስራ ኃላፊዎች በትክክል መረጃ የቀረበባቸው ካሉ እኛ በሂደቶቹ ሁሉ መረጃዎች እየቀረቡ በቀጠሉ ቁጥር እርምጃ እንወስዳለን፣ እናስተካክላለን እያሉ ነው ያሉት።
ይህንን ምን እኮ የተቀየረ ነገር ቢሆን እኮ ነው አዲስ መረጃ የሚቀርበው። እነሱ ያለውን የድሮቹን እንዳሉ እኮ ነው በሬዲዮ የጠሯቸው። አሁንም ነው ከየወረዳው የምናገኘው መረጃው ያው ነው። የታል ተቀየረም እኛው ጋር የወገሌ ነው ያው ነው ያረጉት እና የቀረው ዝርዝር ስራ አዳዲስ ተናንሽ ያው በራሳቸው ውስጥ ባላቸው ሽኩቻ የቀያየራቸው ካሉ ያንን ወረጃ እየሰበሰብን ነን። ግን 99 ከመቶ በላይ ያው ድሮቹ ነው ያረጉት እና ጀላኛ ምን አዲስ መረጃ አላቀረቡም ብሎ ነገር ቀደም ብሎ ለቀረበው መረጃ መልስ ያልሰጠ ቦርድ ሌላ ምንድን ነው ያንኑ ተመልሶ ታይፕ ተደርጎ እንዲቀርብለት ነው የፈለገው?
እናም የመድረኩ የተቃውሞ ሰልፍ የሚካሄደው ምርጫ ቦርድና ተቃዋሚዎች ስለ ምርጫውና ሂደቱ የተለያየ አስተያየት እየሰጡ ባሉበት ወቅት ነው። ቦርዱ አሁንም ቀረቡ ቅሬታዎችን እየተመለከተ መሆኑን ይጠቅሳል። አንዳንዶቹ ቅሬታዎች ግን ፈጽሞ እንዳልቀረቡ ያስረዳል። ሰሞኑን ቪኦኤ ያነጋገራቸው የምርጫ ቦርድ የህዝብ ግንኙነት ዳይሬክተር አቶ ደምሰው በንቲ ይህንኑ ነበር ያንጸባረቁት። የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ያሁኑን ሰልፍ ለማካሄድ እንኳን እንቅፋቶች እየገጠሟቸው መሆኑን ይገልጻሉ። ለሰልፉ ጥሪ ለማድረግ በድምጽ ማጉያ የመቀስቀስ መብታችንን ተከልክለናል ያሉት ሊቀመንበሩ በዚህ መንገድ ሲቀሰቅሱ የነበሩ አባሎቻችን በፖሊስ ከታገቱ በኋላ ተለቀዋል ብለዋል። በድምጽ ማጉያ መቀስቀስ የተከለከሉት በምን የህግ አግባብ እንደሆነ ግልጽ እንዳልሆነም ተናግረዋል። የተቃውሞ ሰልፎችንና ስብሰባዎችን የጠሩ የተለያዩ ተቃዋሚ ፓርቲዎች በተለይ በድምጽ ማጉያ የመቀስቀስ መብት ተነፍገናል በማለት ቅሬታ ሲያሰሙ የመጀመሪያቸው አይደለም። ከመንግስት ኃላፊዎች ግን ግልጽ ያለ ምላሽ ተሰጥቶ አያውቅም። ጉዳዩ የሚመለከተው የትኛው ማካል በዚህ ቅሬታ ላይ የሚሰጠው አስተያየት ካለ ይጀቅርባለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። በሰሜን ማዕከላዊ ናይጄሪያዊቱ ጆስ ከተማ ትናንትና በተከታታይ በደረሱ ሁለት ፍንዳታዎች ቁጥሩ የበዛ ሰው በሚገኝበት የገበያ ስፍራ ላይ ነው የደረሱት። ቢያንስ 31 ሰው መገደሉ ተዘግቧል። ክሪስ ስታይን ከዋና ከተማይቱ አቡጃ፣ አርዶ ሃዛርድ ከቦቼ ያጠናቀሯቸው ዘገባዎች አሉ። ሶሎሞን ክፍሌ አቀናጅቶ አዘጋጅቷቸዋል።
ሁለቱ ቦምቦች የፈነዱት ትላንት አመሻሹ ላይ ነው። ሱቆች ግን ገና አልተዘጉም። ለመጪው የገና በዓል ቁሳቁሶችን ለመግዛት ብዛት ያላቸው ሸማቾች ይሯሯጣሉ። የጆዝ ከተማ አካባቢ የብሔራዊው አስቸኳይ ጊዜ እርዳታ ቢሮ ቃል አቀባይ ዮሐና አንዶ ፍንዳታው በደቂቃ ልዩነት ተከታትሎ የደረሰው ሁለት ቦምብ የተጠመደባቸው ተሽከርካሪዎች እገበያው መሃል በሚገኝ አንድ ምግብ ቤት አቅራቢያ ነው ብለዋል። ጥቃቱ በደረሰበት አካባቢ የነበረው ሙሐመድ ታንኮ ዩስፍም ያስረዳል። ዩሱፍ በሐውሳ ቋንቋው ፍንዳታው በተሰማ ቅጽበት ወደ ሚስተር ቢግስ ምግብ ማደራጃ አቅራቢያ በሩጫ ሄድኩኝ። እንደ ደረስኩም የ11 ሰዎችን አስክሬን ተመልክቻለሁ። ደም በአካባቢው ሁሉ ይታያል፣ ብዙ ሰዎችም የስቃይ ድምፅ ያሰማሉ ነበር ያለው። ዩሱፍ አክሎ እንዳስረዳው ሁለተኛው የቦምብ ፍንዳታ የደረሰው የመጀመሪያው ከደረሰበት ስፍራ 50 ኪሎ ሜትሮች ርቀት ላይ ሲሆን የተጨማሪ 20 ሰዎችን ሕይወት አጥፍቷል። የብሔራዊው አስቸኳይ ጊዜ እርዳታ ቢሮ ቃል አቀባይ ዮሐና ኦዶ በበኩላቸው በቦምብ ጥቃቱ ጉዳት የደረሰባቸው ሌሎች ሰዎች ትክክለኛ አሃዝ መግለጽ ባልችልም ሰለባዎቹ ወደ አካባቢው ሆስፒታሎች መወሰዳቸውን ግን አውቃለሁ ብለዋል። ትላንት ጆስ ከተማ አቅራቢያ የደረሰው ፍንዳታ ባለፈው ዓመት ግንቦት ወር ሁለት የቦምብ ጥቃቶች ተጥለው በትንሹ 118 ሰዎችን ከገደሉበት ስፍራ ብዙም አይርቅም። ለቦምብ ጥቃቶቹ በአካባቢው የእስልምና አስተዳደር ለመመስረት አምስተኛ ዓመት ትግሉን የያዘው ነውጠኛው የቦኮ ሐራም ቡድን ይከሰሳል። እስላማዊው ታጣቂ የቦኮ ሐራም ነውጠኛ ቡድን ሰሜን ናይጄሪያ ውስጥ ይህንኑ ዓላማውን ለማሳካት ሲል ሰዎችን በጠመንጃ በቦምብና ሌሎች መሣሪያዎች ይገድላል፣ ጠለፋም ያካሂዳል። ለትላንቱ ጥንድ የቦምብ ጥቃት ግን እስካሁን ኃላፊነት የወሰደ ወገን የለም። ያም ሆኖ ድርጊቱን ከዚሁ ነውጠኛ ቦኮ ሐራም ቡድን ሌላ የሚፈጽም የለም ብለው እንደሚያምኑ የአስቸኳይ ጊዜ እርዳታ ቢሮ ቃል አቀባይ ይናገራሉ።
የጸጥታ ጥበቃ መስሪያ ቤቶችና የአስቸኳይ ጊዜ እርዳታ ሠራተኞች ጥቃቱ የደረሰበትን ቦታ አጥረው የፍንዳታውን ሰለባዎች በማንሳት ወደ ተለያዩ ሆስፒታሎች ወስደዋል። ለጊዜው እያደረግን ያለነው ይህንን ነው።
የብሔራዊ አስቸኳይ ጊዜ እርዳታ ቢሮ ቃል አቀባይ ዮሐና ኦዶ በመጨረሻም ቦኮ ሐራም ምንም እንኳ ከቅርብ ጊዜ ወዲህ ጀምሮ አጥፍቶ ጠፊ ሴት ቦምብ ታጣቂዎችን ያሰማራ ቢሆንም የትላንቱን ጥቃት ያደረሱት ግን ወንዶች ነበሩ ብለዋል።
ወደ መጽሔቱ የመጨረሻ ርዕስ እንሸጋገር። ታይም መጽሔት በዓለም አቀፍ ደረጃ ኢቦላን ለመዋጋት የተያዘው ትንቅንቅ የተሰማሩትን የዓመቱ ምርጥ ሰዎች ሲል ሰይሟል። ታይም እያገባደድን ያለነውን የአውሮፓውያኑን 2014 የዓመቱ ምርጥ ሰው ይፋ በሚያደርግባቸው አምስት እትሞቹ የገጽ ሽፋኖች በተለይ በኢቦላ ወረርሽኝ ክፉኛ በተጠቁት የምዕራብ አፍሪካ ሀገሮች ውስጥ በሽታውን ለመዋጋት በሚደረገው የዕለት ተዕለት ትንቅንቅ እጅግ የገነነ ብቃትና ጥንካሬ ያሳዩ ያላቸውን ዶክተሮች፣ ነርሶችና ሌሎችም የሕክምና ባለሙያዎች ይወክሉ ዘንድ በሥራቸው የተወደሱ አምስት ከፍተኛ ባለሙያዎችን ምስል ይዞ ይወጣል። በተሰማሩበት ጸረ ኢቦላ ዘመቻ ሌሎችን በመርዳት ላይ ሳሉ ራሳቸውን ለቫይረሱ ያጋለጡና ከሞት የተረፉ የሕክምና ባለሙያዎች ለመጽሔቱ በሰጡት አስተያየት የአሁን ሕይወታቸውን ሌሎችን ለመርዳት ከአምላካቸው የተሰጣቸው ሁለተኛ ዕድል አድርገው የሚመለከቱ መሆናቸውን ገልጠዋል። የአሜሪካ ድምፅ ዘላቲካ ሆክ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
በግል ሳይሆን በቡድን የዘንድሮ የታይም መጽሔት የስሙ ተጋሪ የሆኑት ጸረ ኢቦላ ታጋዮች የዩናይትድ ስቴትሱን ፕሬዚዳንት ባራክ ኦባማን፣ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን፣ የሩሲያውን የቀድሞ ፕሬዚዳንት ሚካኤል ጎርባቾቭን፣ የፌስቡኩን ማርክ ዘከርበርግን እና እንደዚህኛው ሁሉ በተመሳሳይ እንደ አውሮፓውያን የዘመን አቆጣጠር በ1975 ዓ ም በቡድን ተመርጠው ለስያሜ የበቁትን የዩናይትድ ስቴትስ ሴቶች ጨምሮ የከዚህ ቀደሞቹን አያሌ መጽሔቱን የዓመቱ ሰዎች ይቀላቀላሉ። ይሁን እንጂ ቁጥሩ የበዛውን የጸረ ኢቦላ ታጋይ የሚወክሉት የዘንድሮቹ ተሰያሚዎች እንደ ቀደሟቸው የስያሜው ተጋሪዎቻቸው ሁሉ በገናና ስማቸው የሚታወቁ ግን አይደሉም። የምዕራብ አፍሪቃ አገሮችን ክፉኛ ያጠቃውን ይህን ገዳይ ወረርሽኝ ስርጭት ለመግታት አስደናቂ ሥራ የሠሩ ነገር ግን ከዚህ ቀደም ያንን ያህል እውቅና ያልነበራቸው ሰዎች ናቸው። የታይም መጽሔት ምክትል መራሄ ኤዲተር ራዱካ ጆንስ
We really wanted to draw attention to the people who, from the very beginning, when they were being ignored,
ገና ከመጀመሪያው አንስቶ በተለያዩ ቢሮክራቶችና በመንግስት ባለስልጣናት ቸል ቢባሉም የኢቦላን ቫይረስ እጅግ አደገኛነት የተረዱና ለተግባር ወደ ተንቀሳቀሱ ሰዎች ትኩረት ለመሳብ ነው የፈለግነው። ለማህበረሰባችን ብቻ ሳይሆን ለመላው ዓለም አደጋ ደቃኝ ፈተና ነውና ወረርሽኙን ባለበት መዋጋት የምንችለውን ሁሉ ለማድረግ እየተዘጋጀን ነው።
የዓመቱ ሰው በመባል በሚታወቀው በዚህ መጠሪያ የሚጠሩት የዘንድሮቹ አምስት ወኪሎች እያንዳንዳቸው ምስላቸው በመጽሔቱ አምስት እትሞች የሽፋን ገጾች ይወጣል። ከነኚህም ውስጥ በቀዳሚውና በዋናው የመጽሔት ሽፋን ገጽ የሚወጡት የብዙሃን ዜጎችን ሕይወት ለመታደግ በተያዘው ትንቅንቅ ቀድመው ከተሰለፉት አንዱ ዶክተር ጄሪ ብራውን ላይቤሪያዊ የቀዶ ሐኪም ናቸው። አሁንም የታይም መጽሔቷ ራዱካ ጆንስ
Very early on when he started hearing reports about this disease rearing up he became
ገና የበሽታው ስርጭት እየሰፋ ሊሄድ እንደሚችል የሚያመላክቱ ዘገባዎች መሰማት እንደጀመሩ ነው ስጋቱ ያደረባቸው። በቃለ ምልልሱ እንደገለጡትም አገራቸውን ከምድረ ገጽ እንዳያጠፋ ሰጉ።
የክርስቲያን የሕክምና በጎ አድራጎት ማህበሩ ሳማኒታን ፐርሰን አባል ዶክተር ኬንት ብራንቲ ሌላው ናቸው። በላይቤሪያ ዋና ከተማ ሞንሮቪያ የኢቦላ ታማሚዎችን በማከም ላይ ሳሉ ለቫይረሱ ከተጋለጡ በኋላ ሕይወታቸውን ላተረፈው ሕክምና ወዲህ ወደ ዩናይትድ ስቴትስ ተመለሱ። የረዴት ሠራተኞች በበሽታው ኛ በደቀቁት በእነኚህ አካባቢዎች አሁንም ጀንበር ወጥታ እስክትጠልቅ ድረስ ረጂ የሌላቸውን ሰዎች በማዳኑ ሥራ እንደተጠመዱ ናቸው።
ትኩረቱ መልሶ በኢቦላ ላይ እንዲሆን በማድረጋቸው ላመሰግናቸው ይሻለሁ። ምክንያቱም የኢቦላ ተዋጊዎች አሁንም በሽታውን በመፋለም ላይ ናቸውና። ኢቦላ ደግሞ ያበቃ ጉዳይ አይደለም። አሁን እየተነጋገርንባት ባለንባት በዚች ቅጽበት ሳይቀር ሰዎች እየሞቱ ነው። በመሆኑም ታይም መጽሔት ለዚህ ትኩረት ታላቅ ትኩረት ለሚሻ ጉዳይ ትኩረት በመሳቡ ሊመሰገን ይገባዋል። ምክንያቱም የኢቦላ ታጋዮች ጀግኖቻችን ናቸውና።
ከያዝነው የአውሮፓውያን ዓመት መጀመሪያ ግድም አንስቶ ምዕራብ አፍሪቃን እንደ ሰደድ እሳት ያዳረሰው የኢቦላ ቫይረስ እስካሁን በላይቤሪያ፣ ጊኒና ሴራሊዮን ከ6300 በላይ ሰዎችን ለህልፈት ሲዳርግ ቁጥራቸው 15000 የሚደርስ ሌሎች ለቫይረሱ ተጋልጠዋል። በአንዳንድ የህክምና ባለስልጣናት ግምትም ቁጥሩ ከዚህም ሊልቅ ይችላል። የታይም መጽሔት በሌሎች 3 የተለያዩ ህትሞች ሽፋን ምስላቸውን የሚያወጣቸው 3ቱ ባለሙያዎች ደግሞ ለድንበር የለሹ ሐኪሞች ማህበር ዶክተርስ ዊዛውት ቦርደርስ በጤና አጠባበቅ ስራ ተሰማርተው ሲያገለግሉ የቆዩት አሜሪካዊቷ ኤላ ዋትሰን ስትራይከር፣ ላይቤሪያውያኑ የአምቡላንስ ሰራተኛው ፎዴ ጋላህና ረዳት ነርሷ ሶሎሜ ካራዋ ናቸው። የዩናይትድ ስቴትሱ የዜና መጽሔት ታይም ማጋዚን ለመጀመሪያ ጊዜ ታትሞ መውጣት ከጀመረበት ከ1923 ዓ ም 4 ዓመታት በኋላ እንደ አውሮፓውያን የዘመን አቆጣጠር 1927 አንስቶ በየዓመቱ እጅግ የገነነ ሥራ የሠራ ግለሰብ ወይም ቡድን የዓመቱ ሰው ሲል ይሰይማል። ለስያሜው የሚበቃው ሰብአዊ ፍጡር ብቻ ሳይሆን በብዙዎች ሕይወት ላይ ታላቅ ተጽዕኖ ማሳደር የቻለ ትልቅ ሐሳብ፣ የተለየ ቁስ፣ ድርጊት ወይም ክስተት ሊሆንም ይችላል። በዚህም መሠረት የታይም መጽሔት ስያሜውን መስጠት በጀመረበት እንደ አውሮፓውያን የዘመን አቆጣጠር 1927 ዓ ም የአትላንቲክ ውቅያኖስን ለመጀመሪያ ጊዜ በአየር ላቋረጠበት በረራው አውሮፕላን አብራሪውን ቻርልስ ሊደንበርግን በመጀመሪያው የዓመቱ ሰውነት ሲሰይም በሰዎች ሕይወት ውስጥ እጅግ የገነነ አዎንታዊ ለውጥ ማስመዝገቡ እየታየ የመጣውን ኮምፒውተርን እንደ አውሮፓውያን የዘመን አቆጣጠር በ1982 ዓ ም የዓመቱ ልዩ ማሽን ሲል ሰይሟል። እንደ አውሮፓውያን የዘመን አቆጣጠር በ1988 ለአደጋ የተጋለጠችው ምድር ሲልም የምንኖርባትን ፕላኔት ሰየመ። ለሥራቸው በሚሰጥ የገነነ ክብር፣ በተወዳጅነትና ተሰሚነታቸው አሊያም በመልካም ሥራቸው ብቻ ሳይሆን አሉታዊም ቢሆን በአያሌ ሚሊዮኖች ሕይወት ላይ ባሳደሩት ተጽዕኖ ግዙፍነት እጅግ የከፋ ምግባር የፈጸሙም ትኩረት አግኝተው በዓመቱ ሰውነት ሊዘገቡ ይችላሉ። ጀርመናዊው አዶልፍ ሂትለር እንደ አውሮፓውያን የዘመን አቆጣጠር በ1938 የዓመቱ ሰው ሲባል እንደ አውሮፓውያን የዘመን አቆጣጠር በ1939ና በ1942 ሩሲያዊው ጆሴፍ ስታሊን በ1979 ዓ ም ደግሞ የኢራኑ አያቶላ ሆሚኒ የዓመቱ ሰው በመባል ከዚህ የሚመደቡ ናቸው። የታይም መጽሔት መራሄ ኤዲተር ናንሲ ጊብስ የዘንድሮቹን የመጽሔቱን የዓመቱ ሰዎች በጥቅስ ነው የገለጠችው። የሚያንጸባርቅ መሳሪያ ሳይሆን ውጊያውን የሚዋጋው በጀግኖች ልብ ያደረ ብርታት ነው ስትል።
ክቡራትና ክቡራን አድማጮች የምሽቱን ዜናና የዜና ትንታኔውን ሰማችሁ። ከምሽቱ 3:32 ሆኗል አዲስ አበባ ላይ። አሁን ከእናንተ አስተያየቶች ጥቂቱን እናሰማችሁ።
ለውዎች እንደምን አላችሁ? ሰላም ናችሁ ወይ? ሙሴ ይባላለሁ። ከዚህ ከዋሽንግተን ነው የምደውለው። ባለፈው መስታወት ፕሮግራማችሁ አቶ ጌታሁን ታምራትን አቅርባችሁ ድምጻቸውን ስለሰማሁ በጣም ደስ ብሎ ነው። በጣም ማደንቃቸውና ማከብራቸው ጋዜጠኛ በጣም ጠፍቶ በጣም ብዙ ጊዜ በተደጋጋሚ ለመደወል የት እንዳሉ ለማወቅ ስፈልግ አሁን ለነገሩ ያው በሁለተኛ ስማቸው ንጉሴ መንገሻ እንደሆኑ አውቄያለሁ። በጣም ኢንተርቪው በሚያደርጉበት ጊዜ በፊቱን እንትናቸውን እንደው አንዳንዶቹን ለትዝታ ያህል ብታቀርቡልኝና ለአድማጭም እንደኔ ላሉ በጣም ተከታታይ ስለነበርኩ ብታሰሙን። እንደዚህ ነው የሚያስፈልገው ጋዜጠኛ ትክክለኛና ሙያውን አክባሪ ደፋፍኖ በሚመልሱ ሳይሆን ትክክለኛውን መሰለኛ የሆነ ጥያቄ መጠየቅ ነው። ሰፋ ያለ ፕሮግራም ይዛችሁ ያለፈውንም እያሰማችሁን ብታቀርቡልኝ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እናመሰግናለን ለአስተያየቱ። መልእክቶ እነሆ ደርሷል። ከዚህ ቀጥሎ ወደ ሁለተኛው አጋማሽ መጀመሪያ ዝግጅት እናስተላልፋችሁ። አፍሪካ በጋዜጦች በአዳነች ፍሳይ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በፕሬዝደንት ኬንያታ ላይ የተመሠረተው ክስ መሰረዙ ብዙ ኬንያውያንን ማስደሰቱ ተገለጸ። የድንበር አልባ ጋዜጠኞች ቡድን በኤርትራና በሌሎችም ቦታዎች ለታሰሩት ጋዜጠኞች ለሚደረገው ትግል የገንዘብ መዋጮ ጠየቀ። ኢቦላን የመታገሉ ጥረት እንዳይቀዘቅዝ የዓለም የጤና ድርጅት ጥሪ ያቀረበ የሚሉት ርዕሶች ነው ዛሬ የምንመለከተው። ክርስቲያን ሳይንስ ሞኒተር ጋዜጣ ዓለም አቀፍ የወንጀል ችሎት በኬንያው ፕሬዚደንት ኡሁሩ ኬንያታ ላይ የተመሠረተውን ክስ በመተው ኬንያውያን መደሰታቸውን የሚገልጽ ዘገባ አውጥቷል። መጀመሪያውንም ቢሆን ክሱ ትክክለኛ አልነበረም፣ ይህ ለእኛ ትልቅ እፎይታ ነው፣ ሀገሪቱንም ያስተባብራል ሲል ባለፈው አርብ ወሬውን እንደሰማ ሱቁን ሲዘጋ የነበረ የአበባ ነጋዴ ደስታውን እንደገለጸ ስንጨፍር እናድራለን በማለትም እንደተናገረ ጋዜጣው አውስቷል። ፕሬዚደንት ኬንያታ በዓለም አቀፍ የወንጀል ችሎት ፊት እንዲቀርቡ ተጠይቀው የነበሩት ኬንያ ውስጥ እንደ አውሮፓ አቆጣጠር በ2007 ዓ.ም ምርጫ ከተካሄደ በኋላ ከተከሰተው ግጭት ጋር በተያያዘ በስብዕና ላይ ወንጀል በመፈጸም ክስ እንደነበር ይታወቃል። በግጭቱ ከ1200 በላይ የሚሆኑ ሰዎች አልቀዋል። ይሁንና በሄግ ኒዘርላንድስ ያለው ዓለም አቀፍ የወንጀል ችሎት አቃቤ ሕግ በኬንያታ ላይ የቀረበው ማስረጃ በማያጠራጥር ሁኔታ ጥፋተኛ ሊያደርጋቸው የመቻል ብቃት ስለሌለው በቂ አይደለም በማለት ባለፈው አርብ አስታወቁ። በርካታ ኬንያውያን ችሎቱ ክሱን ለመሰረዝ መወሰኑ እንዳስደሰታቸው ገልጸዋል። ሌሎች ደግሞ ለተፈጸመው ወንጀል ፍትህ አልተገኘም፣ የኬንያ መንግስት በዓለም አቀፍ የወንጀል ችሎት ስራ ላይ ብዙ መሰናክሎች ደቅኗል፣ በኬንያው ፕሬዝደንት ላይ ሊመሰክሩ የሚችሉ ሰዎች ጉቦ ተቀብለዋል፣ ተዝቶባቸዋል፣ ቃላቸውን እንዲያጥፉም ተገደዋል ሲሉ ኬንያታን የሚቃወሙ ሰዎች እንደተናገሩ ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ዘ ጋርዲያን ድረገጽ ደግሞ ድንበር አልባ ጋዜጠኞች የተባለው ለፕረስ ነጻነት የሚታገል የፈረንሳይ ቡድን በኤርትራ በቻይናና በሳውዲ አረቢያ በታሰሩት ጋዜጠኞች ዙሪያ የገንዘብ መዋጮ ዘመቻ እንደጀመረ መግለጹን ጠቁሟል። ኤርትራዊው ጋዜጠኛ ዳዊት ይስሐቅ እንደ አውሮፓ አቆጣጠር በ2001 ዓ.ም ከሌሎች ኤርትራውያን ጋዜጠኞች ጋር ከተያዘ ወዲህ ካለምንም ፍርድ ለ13 ዓመታት እንደታሰረ ነው። እስረኞች ከፍተኛ ሙቀት ባለበት አካባቢ በብረት ዕቃ ማስቀመጫ ውስጥ ታፍነው በመታሰር በሚሰቃዩበት ሁኔታ ይስሐቅ ቀስ በቀስ እየመነመነ እንደሆነ ተዘግቧል። የድንበር አልባ ጋዜጠኞች ዋና ጸሐፊ ክሪስቶፍ ዴሎር የገንዘብ መዋጮ ጥሪ ሲያቀርቡ ኤርትራ ውስጥ የፖለቲካ እስረኞች እየታሰሩ ሰቆቃ ይፈጸምባቸዋል፣ አንዳንዴም በዕቃ ማስቀመጫ ብረት ውስጥ ታፍነው ካለምንም ፍርድ የሚያዙት ሐሳባቸውን ስለገለጹ ብቻ ነው በማለት ማስገንዘባቸውን ዘ ጋርዲያን ጠቅሷል። ኤርትራ ውስጥ ስላለው አስከፊ ሁኔታ፣ ስለ ጭካኔ ተግባሮቹ ሊያሳውቁን የሚችሉት ጋዜጠኞች ስለታሰሩ ወይም በመንግሥት ስለተገደሉ ብዙም የምናውቀው ነገር የለም። ጋዜጠኞቹ ብዙውን ጊዜ የአረመኔያዊ ተግባር ቀዳሚ ኢላማ ይሆናሉ። ጋዜጠኞች የሌሉባት ሀገር ማንም ሳያውቅ አስከፊ ተግባሮች የሚፈጸሙባት ዝግ ሀገር ናት። በዚህ ምክንያትም ሬዲዮ ኤሬና የተባለ ነጻ ሬዲዮ ከፍተናል ሲሉ ክሪስቶፍ ዴሎር እንደተናገሩ ጋርዲያን ድረገጽ ዘግቧል። ዓለም አቀፍ ማህበረሰብ ኢቦላን በመታገር ረገድ ችላ ከማለት እንዲጠነቀቅ የዓለም የጤና ድርጅት ኃላፊ እንዳሳሰቡ አሁንም ዘ ጋርዲያን ድረገጽ ላይ በወጣው ጽሑፍ ተዘግቧል። የዓለም የጤና ድርጅት ጠቅላይ ሥራ አስኪያጅ ማርጌት ቻን የኢቦላ በሽታ መስፋፋት አደጋ አሁንም እንዳለ በመሆኑ በሴራሊዮን በላይቤሪያና በጊኒ በሽታውን ለመታገል የሚደረገው ጥረት መቀጠል አለበት ሲሉ እንዳሳሰቡ ድረገጹ ጠቅሷል። በሦስቱ ሀገሮች ያለው የኢቦላ መዛመት ካላከተመ ለተቀረው ዓለምም አደጋ መሆኑ ይቀጥላል ሲሉ ማስገንዘባቸውን ድረገጹ ጨምሮ ጠቅሷል። የድንበር አልባ ሐኪሞች ሥራ አስፈጻሚ ብሪስ ደላቪኝም ከ6300 በላይ የሚሆን ሕይወት ያጠፋው ኢቦላ መስፋፋት የሚቆምበት ምልክት ገና አልታየም በማለት አሳስበው ነበር። የዓለም ማኅበረሰብ እስካሁን ባለው ጊዜ የሰጠው ምላሽ በቂ ባለመሆኑ በሽታው በሌሎች ቦታዎችም እንዳይስፋፋ ለመግታት በበለጠ እንዲጥር ብሪስ ደላ ቪኝ መናገራቸውን ድረገጹ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ክቡራትና ክቡራን አድማጮች፣ ትንሽ የሙዚቃ ቆይታ እናደርጋለን። አሁን ነዋይ ደበበና አመል ማላባትን እንጋብዛችሁ።
I'm አቤት የተዋደድሽበት ደግ ደግ ካፈራው ደስታ ከሞላበት የት የሸጋ ሀገር ነው።
አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሙዚቃው ላይ እንመለስበታለን። አሁን ወደ ሳምንታዊው ቅንብር ነው የምናልፈው፣ ለጥያቄው መልስ። ነጻና ዲሞክራሲያዊ ምርጫ ለማካሄድ የጋዜጠኞች የምርጫ ተወዳዳሪዎችን አማራጮች ሐሳቦች ለሕዝብ ማቅረብ አስፈላጊ ነው። በኢትዮጵያ ስለ መጪው ምርጫ በነጻነት ለመዘገብ የሚያስችል የመገናኛ ብዙሃን አገልግሎት አለ ወይ በሚለው ዙሪያ ጋዜጠኞችን ለውይይት ጋብዘናል። ስለ ጋዜጠኝነት ሙያም የአድማጮችን ጥያቄ ይመልሳሉ። የውይይቱ ተሳታፊዎች ዳንኤል ብርሃኔ የሆርን አፌርስ ወይም የአፍሪካ ቀንድ ጉዳዮች የኢንተርኔት አምደኛ፣ የመንግስትን ጥቃት ሸሽተው በስደት ከሚገኙ ጋዜጠኞች አቶ አሽኔ የተለያዩ መገናኛ ብዙሀን ውስጥ በዘጋቢነት ያገለገለ የኢትዮጵያ የአካባቢ ጋዜጠኞች መስራች፣ የከባቢ አየር ወይም ጉዳይ ጋዜጠኞች መስራች፣ የራዲዮ ዝግጅት አዘጋጅ የነበረ አሁን በሰሜን አሜሪካ የሚገኝ እንዲሁም ጽዮን ግርማ በተመሳሳይ አስቀድሞ በአዲስ አድማስ በሪፖርተር ጋዜጦችና የራሷንም እንቢልታ የተባለ ጋዜጣ ትመራ የነበረች በቅርቡ ህትመት ያቋረጠው አዲስ ጉዳይ መጽሔትም አምደኛ ናት። በመጨረሻም እንዲሁ በስደት ስዊድን የሚገኘው ህትመት ያቋረጠው የአዲስ ነገር ጋዜጣ ዋና አዘጋጅ የነበረው መስፍን ነጋሽን ይጠቀልላል። ያወያየቻቸው የጥያቄው መልስ ፕሮግራም አዘጋጅና አቅራቢ ትዝታ በላቸው ናት።
ሰሞኑን ማስታወቂያችን ስናሰማ እንደነበረው በኢትዮጵያ ውስጥ ዝግጅት እየተደረገ ነው ለሚቀጥለው ዓመት የግንቦት ወር ምርጫ። በኢትዮጵያ ውስጥ ደግሞ የሰብአዊ መብት ድርጅቶች እንዲሁም የጋዜጠኞች መብት ተንከባካቢ ድርጅቶች እንደሚሉት በነጻነት የሚጽፉ ጋዜጠኞች አገር ውስጥ ከመቼውም የተመናመኑ ናቸውና ለምርጫ ደግሞ የጋዜጠኞች ሚና በጣም አስፈላጊ ነው እንደሚታወቀው። ከዚያ አንጻር ነው ለመወያየት የምንሞክረው። ከአድማጮችም ጥያቄ አግኝተናል ለእናንተና። በመጀመሪያ እስቲ አሁን የኢትዮጵያ የፕሬስ መብት ያለበትን ሁኔታ ከራሳችሁ ብትገመግሙልን። ጽዮንን አስቀድማለሁ።
እሺ፣ ምናልባት ሴት በመሆን ይሆን የቀደምኩት?
አዎ፣ አደላሁ።
እንግዲህ አሁን ኢትዮጵያ ውስጥ ያለውን ነጻና ዲሞክራሲያዊ የሚዲያ ሁኔታ ስንመለከት አስቸጋሪ ነው። ኢትዮጵያ ውስጥ ያለው ሚዲያ ነጻ ነው ብሎ ለማለት ወይም ነጻ የሆነ ለመዘገብ የሚያመች ጋዜጠኛ እንደ ልቡ ተንቀሳቅሶ ለመስራት የሚያስችል አማራጭ ሁኔታ አለ ብሎ ለማለት በጣም አስቸጋሪ ነው። እንደ አለ ብሎ ከማለት ያለምንም መጠራጠር የለም የሚለው ነገር ነው የሚያስኬደው። ይሄ ደግሞ ዝም ብሎ ከመሬት ተነስቶ ወይም ደግሞ ከሌሎች ነገሮች ከመስማት የምሰጠው አስተያየት ሳይሆን በግሌ እኔ በራሴ ኢትዮጵያ ውስጥ ባለው የጋዜጠኝነት ሙያ ወይም የጋዜጠኝነት ሂደት ላለፉት 9 ዓመታት በተለያየ ሚዲያ ላይ በመስራት በግሌም ተቀጥሬም በመስራት በራሴም ደግሞ ጋዜጣም ከፍቼ ከሪፖርተርነት እስከ ዋና አዘጋጅነት ከዛም ደግሞ እስከ አምደኝነት በመስራት ባዳበርኩት ባየሁት ልምድና በተሳተፍኩበት መንገድ ነው ይህንን ድምዳሜ መስጠት የምችለው። በሂደት እንዳየሁት ጋዜጠኛ ተንቀሳቅሶ እንደ ልቡ በነጻነት የሚሰራበት የሚዲያ ተቋምም ሆነ አሰራር የለም። በተለይ በመንግስት በኩል ጫናው በጣም ከፍተኛ ከመሆኑ የተነሳ ነጻ የሆነ ጋዜጠኝነት እንዲሰራ አይፈለግም እና ጋዜጠኝነት በአጠቃላይ ሞቷል፣ ነጻ ሚዲያ የለም የሚል አስተያየት ነው ያለን።
ወደ አዲስ አበባ ደግሞ የሆርን አፌርስ የአፍሪቃ ቀንድ ጉዳዮች የጦማድ ጸሐፊ አቶ ዳንኤል፣ እንዴት ነው የኢትዮጵያ የጋዜጣ ሁኔታ?
አመሰግናለሁ ትዝታ። መቼም ማንም ቢሆን በኢትዮጵያ ያለው የሚዲያ ወይም የፕሬስ ሚዲያ አይዲ ያለው የሚፈለገውን ያክል ነው የሚኖር አይመስለኝም። ያ ደግሞ በፖለቲካ ውስጥ ተሳታፊ የሆኑ ኃይሎች መንግስት የሚሆን ሌሎች ከመንግስት ውጭ ያሉ እንደዚህ በአጠቃላይ መዋቅራዊ የሆኑ እግዳቶች ውጤት ነው። የአንድ ነገር ላይ ብቻ ውስጥ የምናስቀምጠው አይደለም። ያ እንዳለ ሆኖ ግን እኔ በጥቅሉ አሁን ጋዜጦች ወይም ጋዜጠኞች ታስረዋል ወይ ተሰደዋል፣ ስለዚህ ኢትዮጵያ ውስጥ የምርጫ ፖለቲካን ለማሳለጥ የሚያስችል ሚዲያ የለም ብሎ መዝጋት እኔ ትንሽ ችኩል ይመስለኛል። ለምሳሌ የምንሰድን አሁን ተመስገን ደሳለኝ አሁን ብዙዎቹ ጋዜጠኛ ሆኖ ታሰሩ ይባል እንጂ ፖለቲከኞች ናቸው አብዛኞቹ ጊዜ። ግን ተመስገን ደሳለኝ የምንሰደው ቢያንስ ፖለቲከኛ ነው ሲባል የሰማሁት ነገር ስለሌለው ወይም ፖለቲካ ፓርቲ ውስጥ በቀጥታ ግንኙነት የለው። ተመስገን የምርጫው ጊዜ ጋዜጣ እያሳተመም ቢሆን እኔ ስለ ምርጫው የትኛው ፓርቲ ምን ፖሊሲ ያለው ብሎ ስለዚህ ለዚህኛው ፓርቲ በዚህ መልኩ ድምፅ ብንሰጥ የሚል በዚህ እንደ ስራ መፍታት የሚቆጥረው ሁሉ ይመስለኝ። እሱ በቀጥታ ስለ ህዳሴ አቤት ነው እየሰበከ እንትን እያለም የነበረው እና ገና በሂደት ላይ የሚያሉ ይሁን የተፈረገባቸው ጋዜጠኞች ሊኖሩ ይችላሉ። ከነዛ ውስጥ አንዳንዱ ተገቢ ነው ሊሆን ይችላል፣ አንዳንዱ ላይ ጥርጣሬ ሊኖረን ይችላል። ልክ እኔም ራሴ አንዳንዶች ወይ አስፈላጊ አይደለም፣ ቢያንስ ጠቃሚ አይደለም፣ ምን ላይ ይኖራል መያዛቸው እንደዚህ ነገር። ዞሮ ዞሮ ግን በድምሩ ስናየው እነዛ ሰዎች ቢኖሩ ኖሩ ወይም እነዛ ሚዲያዎች ወይም እነዛ ግለሰቦች ቢኖሩ ኖሩ ለምርጫ ፖለቲካ የሚሆን ግብዓት ለማበርከት ፍላጎቱን ወይ ደግሞ የአቅጣጫውም አላቸው የሚለውን እጠራጠራለሁ። ስለዚህ ከዛ አንጻር መለካቱን ያሳሳች ነው ብዬ ነው የምወስደው። ከዛ ይልቅ ጭራሹ ለምርጫ ፖለቲካ የሚሆን አውድ አለ ወይ አጠቃላይ ህብረተሰብ ውስጥ ሆነ በፓርቲ ደረጃ በፖሊሲ ላይ የመወያየት ወይም በአማራጭ ሀሳቦች ላይ የመከራከር ያቅኝት አለመኖር ነው እንዳንድ ችግር የሚያደርግ የሚወስደው። ሀሳቤን ግልጽ አድርጌ ከሆነ ትዝታ
እንመለስበታለን። አቶ ዳንኤል፣ አንድ ሁለት ነጥብ ማለት ፈልጋለሁ ለሌሎቹ እድሉ ከመስጠቴ በፊት። ተመስገን ደሳለኝ ባይታሰርና በዚህ ፕሮግራም ላይ ቢሳተፍ ራሱን ስለ ስራው ቢከላከል ደስ ባለን ነበረ። ነገር ግን ሌሎች ጋዜጠኞች ደግሞ እዚህ ስለ ተመስገን ደሳለኝ የተነሳውም ላይ ምናልባት አስተያየት ሊሰጡበት ይችላሉ። እንግዲህ እንደሚታወቀው ሚዲያና ምርጫን የምናነሳው አንድ ምርጫ ዴሞክራሲያዊ እንዲሆን ሁሉም ፓርቲዎች እኩል ተሳትፎ እንዲኖራቸው የፓርቲዎችን ሀሳብ ወይንም የሚያቀርቡትን አማራጭ የፖለቲካ ፕሮግራም ለህዝብ የሚያሳውቀው ነጻ ሚዲያ ነው ከሚል መንደርደሪያ ነው። ከዚህ ጋር አያይዘህ አርጋዋሽኔ የምታካፍለናለ ስለ ወቅቱ የኢትዮጵያ የነጻ ፕረስ ሁኔታ?
እሺ፣ አመሰግናለሁ። እንግዲህ የኢትዮጵያ ሚዲያ ችግሮች ብዙ ተብሎላቸዋልም ተዘርዝረው ተነስተውም ያውቃሉ። ከምርጫ ጋር በተያያዘ ግን በዋነኝነት የምለው እንኳን ለምርጫ የሚመጥን ሚዲያ ቀርቶ የዕለት ተዕለት ዜናዎችን ለህዝብ ለማድረስ የሚበቃ ቁመናና ገለልተኝነት ያለው ሚዲያ በኢትዮጵያ አለ ብዬ አላምንም። ይህ ደግሞ የሆነበት ምክንያት ብዙ ነው። ችግሮቹ እንደ ትንንሽ ሚዲያ ኢንዱስትሪ ውስጥ እንዳሉ ችግሮች ሳይሆን እንደው የምመለከታቸው በመሰረታዊነት የሚመነጩት በሀገሪቱ በስልጣን ላይ ያለው መንግስት ገለልተኛና ነጻ ሚዲያ እንዲኖርም ይስፋፋም ፍላጎትም ስለሌለው ይህንንም በተለያየ መንገድ በስውርም በይፋም ግልጽ በማድረጉ በሀገሪቱ ምርጫን የመሳሰሉ ፖለቲካዊ ጉዳዮች አንስቶ የህዝቡን ሀሳብ የተቃዋሚና የፖለቲከኞቹን ሀሳብ የሚያስተናግድ ሚዲያ የሚፈጠርበት ሁኔታን ለማየት አልታደልንም። በተለይ ምርጫን ስናነሳ ደግሞ የኤሌክትሮኒክስ ሚዲያ ነው በዋነኝነት ትልቅ ሚና የሚጫወተው። በከተማ ውስጥ የሚሰራጩ ቁጥራቸው 5000 እና 10000 የሚደርሱ የጋዜጣ ህትመቶች አይደሉም በምርጫ ወቅት በተለይ በዋነኝነት ህዝቡ ጋር የሚደርሱት የኤሌክትሮኒክስ ሚዲያው ነው። የኤሌክትሮኒክስ ሚዲያውን ደግሞ በዋነኝነት ተቆጣጥሮ የያዘው የገዥው ፓርቲና መንግስት ነው። ስለዚህ እንዲህ በቀላሉ የምርጫው ሁኔታ እየተቀላጠፈ እንዲሆን የሚያደርግ የሚዲያ ሁኔታ በኢትዮጵያ የለም የሚል አጠቃላይ አስተያየት ነው ያለኝ።
እሺ፣ አቶ መስፍን። ዳንኤል ብርሃኔ ስለ ተቃዋሚ ፓርቲዎችም አንስቷል። ጋዜጠኞች እንደ ተመስገን ደሳለኝ ያሉ ጋዜጠኞች ነጻ ያለ መሆን ተቃዋሚን የሚወግን ነው አይነት ነገር ነው እና ያለው እና በዚህ ላይ አስተያየትህን ብትሰጠን።
እሺ፣ አመሰግናለሁ ትዝታ። ቅድም እንዳልሽው ተመስገን ራሱን ዲፌንድ ለማድረግ በማይችልበት ሁኔታ ላይ መክሰሱ መውቀሱ ብዙ ጠቃሚ ላይሆን ይችላል። ሆኖም ነገሩን ሰፋ ባለ አንጻር ብንመለከተው ሲጀመር ኢትዮጵያ ውስጥ በሚዲያውም ይሁን በተቃዋሚዎች አንጻር እነዚህ ሁለቱ ሴክተሮች እንዲያድጉ እንዲፋፉ የሚያደርግ ፖለቲካዊ ሁኔታ የለም። በስልጣን ላይ ያለው መንግስት እነዚህ ሁለት አካላት እንዲቀጭጩ በሞትና በህይወት መካከል ብቻ እንዲኖሩ ነው የሚፈልገው። በፖሊሲዎቹም በአፈጻጸሞቹም ስናይ ዳንኤል ቅድም እንዳነሳው ስትራክቸራል መዋቅራዊ የሆኑ ችግሮች አሉ፣ በትክክል ነው። ግን ከዛ በመለስ አሁን አገሪቱ ባላት አቅምና በደረሰችበት ደረጃ ልታደርግ የምትችለው በጣም ብዙ ነገር ነበር። ቀደም ነገሌ ጋዜጠኞች ቢኖሩም ብዙ አስተዋጽኦ አያደርጉም የሚለው ነገር ብዙ የሚያራምድ ክርክር አይመስለኝም። አንድን ሰው ምግብ ከልክሎ ቢበላም መሞቱ አይቀርም ነበረ፣ ወይም ደግሞ አየር ከልክሎ ቢተነፍስም መሞቱ አይቀርም ነበረ ማለት ብዙ የሚያራምድ ነገር አይመስለኝም። ሰውየው እንዲተነፍስ እንዲመገብ ያንን ነገር ሰጥቶ ከዛ በኋላ ይወፍር አይወፍር የበላው ምግብ በትክክል ይጠቀምበት አይጠቀምበት ንግግር ማድረግ ይቻላል። ምግቡን ከልክሎ ግን አይደለም። ኢትዮጵያ ውስጥ የሆነ ያለው ጋዜጠኞችና የሚዲያ ተቋማት እንዳይተነፍሱ ማድረግ ነው። ስለዚህ ቢተነፍሱም ለውጥ አያመጡም ነበር ማለት ሲጀመር አፈናውን የማጽደቅ ወደ ማጽደቅ ድምዳሜ ነው የሚወስደን። እና እነ ተመስገንም ሆኑ ሌሎቹ የተዘጉ ጋዜጦችና አሁን ስራ ላይ ያሉ የሚሌሉ ጋዜጠኞች በምርጫው ላይ አዎንታዊ የሆነ አስተዋጽኦ ማድረግ እንዲችሉ መጀመሪያ እንዲተነፍሱ ሊፈቀድላቸው ይገባል። የሚሰሩበት ከባቢ ከፍርሃት ነጻ የሆነ መሆን አለበት። ያን ጊዜ ነው የሚዲያ ተቋማቱም ጋዜጠኞቹም ልምዳቸውን እያዳበሩ ለምርጫው የሚሆኑ መልእክቶችን ወይም ዝግጅቶችን ማቅረብ የሚችሉት። አሁን ግን ያ ነጻነት የለም። ወደ ተቃዋሚዎቹም ስንመጣ በዚሁ አንጻር ነው የምመለከተው። እርግጥ ተቃዋሚዎቹ ስራቸው በየትም ሀገር ቢሆን ያለው ስርዓት ያለው መንግስት እንዲሻሻል ማድረግ ስለሆነ መታገል አለባቸው። ሆኖም ግን ምንም የመንቀሳቀሻ መንገድ ቦታ እንዳይኖራቸው በማድረግ በጣም ጠባብ በማድረግ እነዚህ አካሎች እንዳይጠናከሩ እየተደረገ ባለበት ሁኔታ የኢህአዴግን አይነት 1000 ፖሊሲ ለምን አላጸደቁም ምን አላዘጋጁም ማለት ፌርነስ የሚጎለው አስተያየት ይመስለኛል።
ክቡራትና ክቡራን አድማጮች ተሳታፊዎቻችንን እናመሰግናለን። ዝግጅቱ ነገም ይቀጥላል። ሙሉውን የጥያቄው መልስ ፕሮግራም በቅዳሜ ምሽት ዝግጅታችን ተከታተሉ። አሁን ተከታዩ ፕሮግራም እሰጥ አገባ ነው። አሉላ የእሰጥ አገባ ፕሮግራም አዘጋጅና አቅራቢ፣ ባለፈው ሳምንት አንድ ክርክር ጀምረህ ሲጠናቀቅ በሌላ ርዕስ ደግሞ በመጪው ሳምንት እመለሳለሁ ብለን ነበረ። ምን ይሆን ዛሬ ያስከው? እነማንን ይሆን?
ልክ ነው። አመሰግናለሁ ሰለሞን። በኢትዮጵያ ልማት እድገትና ብልጽግና፣ የመብቶች ነጻነትና ዘላቂ ሰላም እንዲሁም ለዚያ ሊያዳርሱ የሚችሉ ሁነኛ አቅጣጫዎች በሚሉ ዝርዝር ወይም ተከታታይነት ያላቸው ክርክሮች ናቸው የተያዙት። በቀደመው ክርክር ሰለሞን እንደገለጽከው በኢትዮጵያ የፍትህና የዜጎች በህግ ፊት በኩል የመዳኘት መብቶች ላይ ያተኮረ ክርክር ነበር የተካሄደው። ለዛሬ በመሰረታዊ የሰው ልጆች መብት ምን ነት ወደ እነኚህ መብቶችም የኢትዮጵያ ይዞታ የሚያተኩር ይሆናል። እንግዶቼ በምስራቅ ፔንሲልቬኒያ ግዛት የፊላደልፊያ ከተማ ነዋሪ የሆኑት አቶ ጸጋ ያረፈና በካናዳ ነዋሪ የሆኑት አቶ እስራኤል ፈይሳ ናቸው። ወደ ክርክሩ ናቸው። ከመሠረታዊ የሰው ልጅ መብቶች እንነሳ። መሠረታዊ የአንድ ዜጋ መብት ናቸው ብለው የሚያምኑባቸውን መሠረቶች አንድ ዜጋ በዲሞክራሲያዊ ስርዓት ውስጥ ምን አይነት መሠረታዊ መብቶች አሉት እናንተ እንደምትረዱት እንነሳና የኢትዮጵያን ወቅታዊ ይዞታ ለመመርመር እንሞክራለን። እነኚህኑ መነሻ በማድረግ ከሩቅ ልነሳ። አቶ እስራኤል
ካም የመሠረታዊ ሰብአዊ መብቶች ሲባል እኔ በአጭሩ ለመመለስ በሁለት መልኩ ነው የማየው። አንደኛው የሰው ልጅ በመሆኔ ያለህ መብት አለ። ሰው ሆነ በመፈጠሬ ብቻ የትም ሀገር ብትኖር ራሱ ማለት ነው፣ ሰው ሆነ በመወለዴ ብቻ ያለህ መብት አለ። እነዚህ መብቶች ለምሳሌ በህይወት የመኖር መብት አለ፣ የአካል ደህንነት መብት አለ። ሰው በመሆኔ ብቻ ልጠበቁልህ የሚገባ መሰረታዊ መብቶች አሉ።
በመሆኑ አንድ ሰው ሰብአዊ ፍጡር በመሆኑ ብቻ አለው ወይም ይገባዋል መብቶቹ ናቸው የሚሏቸው በዜግነቱ ያሉትን እናስከትላለን። ምንድን ናቸው እስኪ በእነኚህ ማዕቀፍ ውስጥ የሚያርፉት ዋና ናቸው የሚሏቸው አንድ ሰው ሰው በመሆኑ ብቻ ሊኖሩት የሚገቡ መብቶች?
የመጀመሪያው ነገር በህይወት የመኖር መብት ነው። ሰው ሆነ እንደ አንድ ሰው እዚህ ምድር ላይ ህይወቱ ተጠብቆልህ የመኖር መብት ነው የመጀመሪያው ነገር። ቀጥሎ የሚመጣው ነገር በህይወት መኖሪ ከተረጋገጠ በኋላ ደግሞ አካልህ ደህንነቱ ተጠብቆ መኖር መቻል አለብህ። ምክንያቱም አካል እግር እየተቆረጠ ወይም እጅ እየተቆረጠ መኖር ላይባል ነው። ሌላኛው ትልቅ መፍት ደግሞ ሰው በመሆኔ ለኖር የሚገባው መፍት ደግሞ የነጻነት መፍት ነው። ነጻ ሆነ የመኖር ማንንም ሳይገፋ ማንንም ሳያትር ነጻ ሆነ እንደ አንድ ሰው የመኖር መፍት ነው። እና ትልቁ ወሳኝ ምናልባት አንድ ለመጨመር ካስፈለገ ኢትዮጵያዊ ከሆነ አያያዝ ነጻ ሆነ የመኖር መፍት ነው። ስትኖር እዚህ ምድር ላይ ስትኖር ያስራቡ መከራ ያበሉ ልትኖር አይደለም ምድር ላይ መጣሁና ከኢሰብአዊ ከሆነ አያያዝ ነጻ ሆነ የመኖር መፍት ነው። እነዚህም ቢጠቅስ በቂ ይመስለኛል።
መልካም መሰረታዊ ያሏቸውን ጠቅሰውልናል። በተጨማሪ በዜግነት ሊያነሱ የሚችሉት ካለ አንድ ሁለት ነጥቦች እንዲያነሱ ድል ሰጣለሁ፣ ካልሆነ ወደ አቶ ጸጋዬ አርፋ አልፋለሁ።
የአንድ ሀገር ዜጋ በመሆኔ ወይም የአንድ ፖለቲካ ማህበረሰብ አካል በመሆኔ ሊኖር የሚገባ የተለያዩ መብቶች አሉ። ምናልባት ከሰብአዊ መብት በሁለተኛ ደረጃ የሚታይ ይመስለኛል። ይሄ አንድ ሀገር ዲሞክራሲያዊ ስለሆነች አንድ ሀገር የፖለቲካ ስርዓቱ ዜግነትን ስለሚቀበልህ እዛ ሀገር ስትኖር ሊኖር የሚገባ መብቶች አሉ። ለምሳሌ የመሰብሰብ መብት፣ ለምሳሌ የሀሳብን በነጻነት የመግለጽ ሌላኛው መብት ሳትነካ ሀሳብን በነጻነት የመግለጽ፣ የመዘዋወር፣ እነዚህ የመደራጀት መብት፣ እነዚህ የአንድ ሀገር ዜጋ የአንድ ሀገር ፖለቲካዊ ማህበረሰብ አካል በመሆን ሊኖር የሚገባ መብቶች ናቸው። ዝርዝሩ
መንደርደሪያ ያህል እናንተ የምትመለከቱበትን አንድ ሰው በሰውነቱ ይኖረዋል ሊኖረው ይገባል የምትሏቸውን መብቶች ዜግነት መብቶቹ ጋር አጣምራቸው እንድትመለከ አቶ ጸጋዬ አረፈ፣ እድሉ የእርስዎ ነው።
አቶ እስራኤል እንደጠቀሱት ያው የሰው ልጆች መብት የሰብአዊ መብት በአጠቃላይ እንግዲህ በአብዛኛው መልኩ ሲጠቀስ የሚሰማው እና እንደውም አብዛኛዎቹ ሀገሮች ኢትዮጵያንም ጨምሮ ማለት ነው ተግባር ላይ እናውላለን ብለው ለምሳሌ በሞዴልነት ከተቀበሉት አንዱ ምንድን ነው በፈረንጆች አቆጣጠር በ1948 ዓመተ ምህረት የወጣው የዩኒቨርሳል ዲክላሬሽን ኦፍ ሂማን ራይትስ አለ እና ያ በአጠቃላይ በተለያየ መልኩ ብዙ ሀገሮች ይብዛም ይነስም ያንን እያጣቀሱ የሚተረጉሙት ነገር አለ። ከዛ ጋር በተያያዘ እኔም በግለሰብ ደረጃ ለምሳሌ አሁን እምነቴ ምንድን ነው ያው እስራኤልም እንደጠቀሱት ለምሳሌ አንድ ሰው እንግዲህ ወደ ሃይማኖቱ ሳንገባ ምክንያቱም በሃይማኖት ከሄድን የእያንዳንዳችን አመጣጥ ወይም እዚች ዓለም ላይ ለምን እንደመጣን ምን ያህል ለምን ቆየት እንደምንሄድ ከዛ በኋላ ምን እንደሚፈጠር የሚሉ ነገሮች እንግዲህ የተለያዩ ትንታኔዎች ሊኖሩ ይችላሉ። ግን እንደዚሁ ሁሉንም በሚያካትት መልኩ ማለት ነው አንድ ሰው ህይወት በቃ ነፍስ ይዞ ህይወት ይዞ በዚች ዓለም ላይ ሲራመድ መብቶቹ እንግዲህ ያው የመንቀሳቀስ መብት፣ የመኖር መብት፣ ላዩ ላይ ጣራ የማስቀመጥ፣ ታቹ ላይ ወለል የማስቀመጥ፣ በልቶ ጠግቦ የመዋል የማደር እና የገባበት ቦታ ወጥቶ እንደገና ተመልሶ ሊገባ የሚችልበት የመዘዋወር፣ አገርንም መልቀቅ ካለበት የመልቀቅ፣ ተመልሶ መግባትም ካለበት የመግባት፣ እንደዚሁ ደግሞ የሌላውን ሰው መብት እስካልነካ ድረስ ሀሳቡን በግልጽና ያለ ፍርሃት ለመግለጽ የሚችልባቸው መብቶች በሙሉ በዛ ውስጥ የሚካተቱ ናቸው።
መልካም፣ ወደ ተጨባጭ ሁኔታዎች እንሸጋገር። ሰው የመሆን የመኖር መብትና በሀሳብ የሚታወቁትን በዓለም አቀፍ ድንጋጌዎችም የሰፈሩና ኢትዮጵያም እንደ ሀገር የተቀበለቻቸው እነኚህ መብቶች በኢትዮጵያ አለመሆኑ ይከበራሉ? አቶ ጸጋዬ፣ ሰዓታችን አበቃ። ሙዚቃው ያሳበቀ ይመስለኛል። የሰሞንኛውን የኢትዮጵያ ይዞታና ሁኔታ ጨምሮ ሳምንት በተጨባጭ በእነኚህ በተነሱ መብቶች ዙሪያ ተከራካሪዎች ይቀርባሉ። ቀጠሯችን ለሳምንት ይሆን። የዛሬውን ግን በዚሁ አበቃን። አመሰግናለሁ እንግዶች።
ክቡራትና ክቡራን አድማጮች በ25ና በ31 ሜትር ባንድ ከዋሽንግተን ዲሲ በአማርኛ ሲተላለፍላቸው የነበረው የዛሬ የአርብ ታህሳስ 3 2007 ዓ ም ስርጭታችን ተጠናቀቀ።
አስተናግድናቸው አሉላ ከበደና
እኔም ሰሎሞን አባተንን ከርቲስ ባይነም ቴክኒሽያኑ ፕሮግራሙን የመራልን ንጉሡ ታምሬ ነበር።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ ቀጠሮ እንስጥ።
አሁን ከምሽቱ 3 ሰዓት ላይ ነገ ጥያቄው መልስና የሙዚቃ ቃና ይቀርባል። አሁን የትግርኛ ዝግጅት ይቀጥላል። አብራችሁን ስለቆያችሁ እናመሰግናለን።
ተናንሹ
The Voice of America.